the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 6 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ይታየና
አዲሱ አበበ ነን። ጋዜጠኛ ተመስገን ደሳለኝ የት ነው?
እንግዲህ በተንቀኑ በከተራፊ አንድ ቀንም ሳናርፍ ዛባ የእስር ቤት ውስጥ መለስም ያለው ዛሬ ጨምረን መልሳቸው የት እንዳለ አናውቅም። አንድ ጊዜ ነግረናቸዋል ነው የሚሉት።
የተመስገን ወንድም ታሪኩ ደሳለኝ ነው ድምፁ የተሰማው።
We of course continue to be very concerned. We have tried to highlight it on social media.
በርግጥ ጉዳዩ በጣም እያሳሰበን ነው። በማህበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለስልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም።
እኒኛው ደግሞ የሲፒጄ የምስራቅ አፍሪካ ተጠሪ ሙሬቲ ሙቴጋ ናቸው። ዝርዝሩ በምሽቱ አብይ ዘገባ ይቀርብበታል።
የተባበሩት መንግስታት የሰብአዊ መብት ጉዳይ ባለስልጣን በአንዳንዶቹ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ ማስጠንቀቃቸው ካሉን ዘገባዎች መካከል አንዱ ነው። ሌሎችም ይኖሩናል።
በአዲስ አበባ የዩናይትድ ስቴትስ ኤምባሲ የባህል ቅርስ ጥበቃ የተመለከተ ዘገባ፣ እንዲሁም መደበኛዎቹ ባህልና ማህበረሰብ፣ የተፈጥሮ አካባቢ በሁለተኛው አጋማሽ ይቀርባሉ።
ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን ወደ ዓለም ዜና እናልፋለን።
የዩናይትድ ስቴትስ የውጭ ጉዳይ ረዳት ሚኒስትር ዛሬ አዲስ አበባ ላይ ሊሰጡ የነበረው መግለጫ ተሰረዘ። ትናንት ረቡዕ ታህሳስ 5 2009 ዓ.ም ኢትዮጵያ የገባው በዲሞክራሲ የሰብአዊ መብቶችና የእስራ ረዳት ሚኒስትር ታም ማሊኖውስኪ የሚመራው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቡድን ዛሬ ረፋዱ ላይ መግለጫ ሊሰጥ በእቅድ ተይዞ እንደነበር ታውቋል። ፕሮግራሙ ለምን እንደተሰረዘ አዲስ አበባ የሚገኘው የአሜሪካ ኤምባሲ መግለጥ አለመፈለጉን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የተገኘው መረጃ ይጠቁማል። ሚስተር ማሊኖውስኪና የቡድናቸው አባላት በሰብአዊ መብቶችና በአስተዳደር ጉዳዮች ላይ ከኢትዮጵያ ባለሥልጣናት ጋር እንደሚነጋገሩ ተገልጦ ነበር። ይኸው በረዳት ሚኒስትር ማሊኖውስኪ የተመራ የሰብአዊ መብቶች ቡድን በተጨማሪም ከሲቪል ማህበረሰብና ከፖለቲካ ፓርቲ ተጠሪዎች ጋር ሊገናኝ በእቅድ ተይዞ የነበረ ቢሆንም ስብሰባዎቹ ይካሄዱ አይካሄዱ እንደማይታወቅም የውጭ ጉዳይ መስሪያ ቤቱ መረጃ አክሎ ጠቁሟል። ቡድኑ ኢትዮጵያ ውስጥ የሚቆየው እስከ ከነገ በስቲያ ማለትም ቅዳሜ ታህሳስ 8 እንደሚሆንም ታውቋል።
ሶማሊያ ውስጥ በሙከራ ላይ እንደነበረ የተገለጸ ፈንጂ ዛሬ ሐሙስ በአንድ ወታደራዊ የፍተሻ ጣቢያና የአገር ውስጥ ተፈናቃዮች በሚገኙበት መጠለያ ጣቢያ አቅራቢያ ደርሶ 6 የመንግስት ወታደሮች እንደሞቱ ባለስልጣናት ተናግረዋል። የበናዲር ክልል አስተዳዳሪ አብድፈታህ ኦማር ሃላኔ ለቪኦኤ እንደገለጹት ፍንዳታው የደረሰው በቁጥጥር ስር ባልሆነችው አፍጎዬ ከሶማሊያ ዋና ከተማ ሞቃዲሾ ደቡብ ምዕራብ በሚገኘው ወታደራዊ ነቁጣ ላይ ነው። አስተዳዳሪው ሃላኔ ጨምረው እንደገለጹት አብዛኛዎቹ ሴቶችና ህጻናት የሚገኙባቸው፣ ሌሎች ቢያንስ 13 ሰዎች ሞተዋል።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለስልጣን በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝነው ሳምንት አስጠንቅቀዋል። ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወዲህ በአገሪቱ ግጭት መፈጠሩ ታይቷል። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ በውጊያው ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለት የዓለም አቀፍ ማህበረሰብ ሲነቅፍ ቆይቷል። ጁባ ውስጥ የጸጥታ ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልእኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚካሄድበት አካባቢ ከአሜሪካ ድምፅ ሬዲዮ ዘጋቢ መጽብር ሪፖርት ደርሶናል። በመጽሔት ክፍለ ጊዜ እናቀርባለን።
ይህ በዚህ እንዳለ የደቡብ ሱዳንን ውዝግብ ከፍጻሜ ለማድረስ እንደ ኤሮፓውያን አቆጣጠር ባለፈው 2015 የተደረሰው ስምምነት የሚቀለበስ ከሆነ የእርስ በርስ ግጭቱ ዳግም ሊያንሰራራ ይችላል ሲሉ የሽምቅ ተዋጊው ቡድን መሪ የሪያክ ማቻር ባለቤት አንጀሊና ቴኒ አስጠነቀቁ። በኤስፒኤልኤ የተቃዋሚው ፖለቲካ ቢሮ አባል የሆኑት ወይዘሮይቱ ተንታኞችና የፖሊስ አውጪዎች እንደገለጹት ከዳያስፖራው ማለትም ከማህበረ ግዩራኑ አባላት ጋር ለመገናኘትና ለመመካከር እዚህ ዋሽንግተን ይገኛሉ። ሚስስ ቴኒ በቪኦኤው የደቡብ ሱዳን ፕሮግራም ሳውስ ሱዳን ኢንፎከስ በተሰኘው ላይ ቀርበው በሰጡት ቃል የአፍሪካ ሀገሮች በፕሬዚደንት ሳልቫኪር መንግስትና በተቃዋሚዎች መካከል ባለው ውዝግብ ወገንተኞች ሆነዋል ማለታቸው ተሰምቷል። እንደዚያ ከሆነ ደግሞ አሉ፣ የፖለቲካ ሂደቱን ዳር ለማድረስና ሰላም ለማስፈን ያለውም እድል የጠበበ ነው።
ስልጣን ላይ ያሉት የጋምቢያው ፕሬዝዳንት ያህያ ጃሜህ የአገሪቱን የምርጫ ውጤት ላለመቀበል የጀመሩት አካሄድ ሕገ ወጥ ነው ሲሉ ምርጫውን ያሸነፉት አዳማ ባሮ አስታወቁ። ባሮ ለአሜሪካ ድምፅ ፈረንሳይኛ አገልግሎት በሰጡት ቃል ጋምቢያን ለ22 ዓመት የገዙት ጃሜህ የምርጫ ውጤቱን ለመቀልበስ ስልጣን የላቸውም ብለዋል። ምንም ማድረግ አይችሉም፣ ይልቁን ውጤቱን ተቀብለው መሸነፋቸውንም ማመን አለባቸው ብለዋል አሸናፊው ተወዳዳሪ ባሮ ትናንት በሰጡት ቃል። ሚስተር ባሮ በትናንት ዕለት ከጃሜህ ጋር ከተገናኙት ከምዕራብ አፍሪካ መሪዎች ጋርም ተገናኝተው ፕሬዚዳንት ጃሜህ ተሸንፈዋል፣ እኔ ተመራጩ የጋምቢያ ፕሬዚደንት ነኝ ማለታቸውም ተደምጧል። የጋምቢያ የደህንነት ጥበቃ ኃይሎች ባለፈው ማክሰኞ የምርጫ ኮሚሽኑን ቢሮ ከመውረራቸውም በላይ ገዢው ፓርቲ ደግሞ ጠቅላይ ፍርድ ቤቱ ምርጫውን ውጤት ውድቅ እንዲያደርግ ማዘዙ አይዘነጋም። ሚስተር ባሮው ለቪኦኤ በሰጡት ቃልም የጋምቢያ ጦር ኃይሎች የእንኳን ደስ ያለህ መልእክት ያስተላልፉላቸው መሆናቸውን ጠቅሰው አሁን ችግሬ የመንግሥት ጥበቃ አለማግኘቴ ነው ሲሉም ተደምጠዋል። አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሶሪያዋ አሌፖ ከተማ በአማጽያኑ እጅ ካሉት የመጨረሻዎቹ አካባቢዎች ሲቪሎቹን ነዋሪዎችና ሽምቅ ተዋጊዎችን ለማውጣት አምቡላንሶችና የመንግሥት አውቶቡሶች ተንቀሳቅሰዋል። የአሜሪካ ድምፁ ጄፍ ከስተር ያጠናቀረውን አጭር ዘገባ ቆንጅታየ ታቀርባለች።
የቀይ መስቀልና የሶሪያ የቀይ ጨረቃ ማህበረሰብ ዓለም አቀፍ ኮሚቴ በሰጠው መግለጫ 200 የሚሆኑ በከባዱ የተጎዱም ያሉባቸው ቁስለኞች ከአካባቢው በማውጣት እንደሚሳተፍ አስታውቋል። የተባበሩት መንግስታት ድርጅት መልእክተኛ ያን ኤግላንድ ለጋዜጠኞች በሰጡት ቃል ከምስራቅ አሌፖ የመጨረሻውን የተሳካ የሲቪሎችና የአማጽያን ማውጣት እንቅስቃሴ ሲጀመር ለማየት በተስፋ እየጠበቅኩ ነው ብለዋል።
Today, Russia detailed
ሩሲያ ሰዎቹን የማውጣት እንቅስቃሴው በግብረ ኃይሉ አማካኝነት እንዴት እንደሚከናወን ዛሬ በዝርዝር አስታውቃለች። እነሱ ሂደቱን እንደሚቆጣጠሩም አረጋግጠዋል። በተፋጠነ፣ ባልተወሳሰበ እና ምንም ጣልቃ በማይገባበት መንገድ ይወጣሉ፣ ምንም ጉዳት አይደርስባቸውም ተብለናል።
ዛሬ ሐሙስ የሶሪያ ባንዲራ ምስራቅ አሌፖ ላይ ሲሰቀል በመንግስቱ ቴሌቪዥን የታየ ሲሆን ነዋሪዎች ወደ ከተማዋ ወደሚገቡት የእርዳታ መኪናዎች ሲተሙም ይታያሉ። ከአሌፖ ከሚያወጧቸው መካከል ለሕክምና በአጣዳፊ የሚወጡ ቁስለኞችና ሌሎችም ህመምተኞች፣ ለተለያየ ጉዳት ተጋላጭ የሆኑ ሲቪሎችና ሽምቅ ተዋጊዎቹም ጭምር ያሉበት መሆኑን ነው የተባበሩት መንግስታት ድርጅቱ ልዑክ ኤግላንድ የተናገሩት። ይህ የሚሆነው ትናንት ረቡዕ ማታ በተደረሰ ስምምነት ሲሆን ትናንት ጠዋቱ ላይ ታቅዶ የነበረው ሰዎቹን የማስወጣት እንቅስቃሴ ከሽፎ ስለነበርና ተኩስ አቁሙን በመፍረሱ የዛሬውም መጀመሩ እርግጠኛ አልነበረም። ዛሬ ጠዋትም ውጊያ እንደተቀሰቀሰ ነው የተዘገበው። የመንግስቱ ኃይሎች በአማጽያን ቁጥጥር ካሉ አካባቢዎች ቁስለኞችን ይዞ በመውጣት ላይ በነበረ አንድ አምቡላንስ ላይ ተኩሰው 3 ሰዎች ማቁሰላቸውን ተሟጋቾችና የአካባቢው የሕክምና ባለስልጣናት አስታውቀዋል።
በመጨረሻም ጀርመን የጥገኝነት ጥያቄ ማመልከቻዎቻቸውን ውድቅ ያደረገችባቸው ከ30 በላይ የአፍጋኒስታን ዜጎች ዛሬ ሐሙስ ወደ አገራቸው ተመልሰው እነዚህ ወደ አገራቸው የተመለሱ ወጣቶች ጀርመን ወደ አፍጋኒስታን ለመላክ ባደረገችው የጋራ ስምምነት መሰረት ተመላሽ ከሚሆኑት ወደ 12,000 አፍጋኖች መካከል መሆናቸውም ታውቋል። ፍልሰተኞቹ ወደ አገራቸው የመመለሻ ትዕዛዝ ቀደም ብሎ የደረሳቸው መሆናቸውን የጀርመን ባለሥልጣናት አመልክተው በቀጣይ ወር ሌላ አውሮፕላን እንደሚዘጋጅም ገልጠዋል። ከጀርመን የተመለሱና ካቡል አውሮፕላን ጣቢያ የደረሱ ፍልሰተኞች አንዳንድ ንብረቶቻቸውንና ጓዞቻቸውን ይዘው ተስተውለዋል። ጀርመን ውስጥ ለአመታት የኖሩ አፍጋኖች ፊታቸው ላይ ቅሬታና ሐዘን ይታያል። ጀርመን ውስጥ ለሶስት አመት የኖረው አሊ ማዳድ ናስር አራት የጀርመን ፖሊሶች እንደተኛ በጠዋት ቤቱ ሄደው እንዳሰሩት ገልጧል። ልብሴን፣ ሞባይሌን፣ ላፕቶፔን ወለሃንቲ መያዝ አንድ ነገር አልቻልኩም፣ ባዶ እጄን የወጣው ሲል ተናግሯል። በብዙ ሺዎች የሚቆጠሩ አፍጋኖች ከመካከለኛው ምስራቅና ከሌሎችም አገሮች ተውጣጥተው እንደ አውሮፓ አቆጣጠር በ2015 ዓ.ም ወደ አውሮፓ ከተሰደዱ ፍልሰተኞች ጋር መቀላቀላቸው ይታወቃል። አድማጮች፣ ዜናው አበቃ።
የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ታህሳስ 6 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅት ታዬና
አዲሱ አበበ ነን። የዓለም ዜና አድመጠናል። ቆንጅት እንዳለችው ወደ ሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱን እናሰማ ለቅምሻ።
የአዲሱ የስኮት ፎርድ ሹመት በምናይበት ሰዓት ማንነታቸው እስካሁን የነበራቸው ጀርባቸውን ስናይ የሚታወቁት ሰው ሰራሽ የአየር ንብረት ለውጥ ክስተት የለም ባይ ሲሆኑ፣ ይህም የለም ባይነታቸው እንደ ሙያ የያዙ ናቸው። እንደ አማተር ሳይሆን እንደ ሙያ የያዙ መደበኛ ተሟጋች ናቸው።
ዶክተር ጌታቸው አሰፋ ይባላሉ። የተፈጥሮ አካባቢ ደህንነትና የአየር ንብረት ለውጥ ጉዳዮች ተመራማሪና ተሟጋች ናቸው። የዩናይትድ ስቴትስ ተመራጭ ፕሬዚደንት ለካቢኔያቸው ካጯቸው አነጋጋሪ ሹማምንት መካከል ለአካባቢ ጥበቃ ኤጀንሲው ኃላፊነት የመረጧቸው ስካት ፕሪትን አስመልክቶ በተደረገላቸው ቃለ መጠይቅ በተፈጥሮ አካባቢ ይቀርባሉ። ከኋለኛው አጋማሽ ደግሞ አንድ ለማስታወስ ያህል ከላሊበላ ውቅር አብያተ ክርስቲያናት መካከል ሁለት አብያተ ክርስቲያናትን ለመጠገን የሚያግዝ የገንዘብ እርዳታ ከዩናይትድ ስቴትስ አሜሪካ መንግስት ተለግሷል። ይህንንም የሚመለከት በሁለተኛው አጋማሽ እናቀርባለን። አብራችሁን ቆዩ።
ወደ ዕለቱ አብይ ርዕስ እናልፋለን። አሁን ይቅርታ ስለዘገየን፣ የእስራት ፍርዱን እየፈጸመ ያለው የፍትህ ጋዜጣ የአዲስ ታይምስ እና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ማወቅ ከተሳናቸው 9 ቀናት እንዳለፈ ቤተሰቦቹ ለአሜሪካ ድምፅ ገልጠዋል። የጋዜጠኞች ደህንነት ተሟጋቹ ሲፒጄ የኢትዮጵያ መንግስት ተመስገን ያለበትን ማሳወቅ ብቻ ሳይሆን መፍታትም ጭምር አለበት ነው የሚለው። ጽዮን ግርማ ነው ዝርዝሩን ያላቸው።
የፍትህ የአዲስ ታይምስና የፋክት ጋዜጣ አዘጋጅና ባለቤት ነበር ጋዜጠኛ ተመስገን ደሳለኝ። ተመስገን ደሳለኝ የሐሰት ወሬዎችን በመንዛት ተከሶ 3 ዓመት እስር ተፈርዶበት በዝዋይ እስር ቤት ይገኝ ነበር። እንደ ወንድሙ ታሪኩ ደሳለኝ ገለጻ ካለፈው 9 ቀን ጀምሮ ግን በዚህ ይገኝበታል በተባለው ዝዋይ ማረሚያ ቤት ቤተሰቦቹ ቢመላለሱም ሊያገኙት አልቻሉም። የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብት ተሟጋች ድርጅት ተመስገን የት ነው ያለው ሲል በሚጠይቅ ርዕስ መግለጫ አውጥቷል። ይህን መግለጫ ተከትሎም የጋዜጠኞች መብት ተሟጋች ድርጅቶችና ዓለም አቀፍ ብዙሃን መገናኛ ተመስገን ደሳለኝ የት ነው በሚል መጠይቅ በትዊተር ላይ ቅስቀሳ በማድረግ ላይ ናቸው። ማምሻውን የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ጋር ደውዬ ጠይቄው ነበር።
እንግዲህ በ9 ቀን ውስጥ በተከታታይ 1 ቀንም ሳናርፍ ዘዋይ እስር ቤት የተመላለስ ነው ያለው። ዛሬም ጨምረን መልሳቸው የት እንዳለ አናውቅም። አንድ ጊዜ ነግረናቸዋል ነው የሚሉ እና ሁሉም ጋር ገብተናል። ለምሳሌ የፌዴራል ማረሚያ ቤት አስተዳደሮች ጋር ገብተናል። ሊያናገሩን አልፈለጉም። ኮሚኒኬሽን ጉዳዮች እኔ በግሌ ደግሞ ጠቅላይ አቃቤ ሕግን ጌታቸው አምቤን አናግሬ የነበረ ቢሯቸው ገብቼ ለጉዳዩ ምንም የማውቀው ነገር የለም ብለውኛል። እንግዲህ ፍትህ የተፈረደበት እስረኛ በፍትህ ሚኒስቴር ነው የሚሆነው። ዋናዎቹ እንግዲህ መስማቱ እነሱም አናውቅም ብለውናል። እንግዲህ የት እንዳለ ሳናውቅ ዛሬ 9 ቀን ሞልቶናል ማለት ነው።
ምግብ ይዛችሁ ስትሄዱ ሌላ ቀን ተጠርቶላችሁ ነው የምታቀብሉት ወይስ ለጥበቃው ነው የምታቀብሉት?
አይ አይደለም፣ ራሳችን ተፈርሰን እንገባለን። ተጠርቶልን ተገናኝተን እኛ ነው የምናቀብለው፣ ለራሱን በህግ እኛ ነው የምናቀብለው።
ስለዚህ አሁን እሱ ልታደርጉ ስትሄዱ ነው የለም የተባላችሁት?
አዎ እንግዲህ እንደተለመደው ነው እንግዲህ ሲሄድ የለም አሉ። የለም ምን ማለት ነው ስንል በቃ የት እንዳለ አናውቅም አሉ ማለት ነው።
ምግብ የተቀበላችሁ የለም ማለት ነው?
አዎ የለም። በቃ ከነ ተራሱ እኮ ተመስገን የሚባል ስለኛ እዚህ የለም። አራት አራት ቀን በስ ጠይቀው ነው መተን ነበር ምናምን አልናቸው። አይ በቃ የለም የት እንዳለ አናውቅም እኛ ሊያስገበሩም አልፈለግም።
ለምን ያህል ጊዜ ነው እየተመላለሳችሁ የጠየቃችሁት ዝዋይ?
እስከ ዛሬን ጨምሮ ዘጠኝ ቀን ሙሉ ሁሉ ንቀር
ዝዋይ እስር ቤት ከዚህ የለም ከመባላችሁ በፊት ለምን ያህል ጊዜ ስጠይቃችሁት አልተመላለሳችሁ?
ሁለት አመት ከሁለት ወር እንግዲህ ሆኖ አለ። ሁለት አመት ከወር ከምናምን ቀኖች ሙሉ ጠይቀናል የተመላለስ እዛ ባለበት።
በዚህ በሁለት አመት ጊዜ ውስጥ የለም ተብላችሁ ታውቃላችሁ?
በዚህ ሁለት አመት ጊዜ ውስጥ የለም ተብለን ሳይሆን የምናውቀው በቃ አይጠየቅም መጠየቅ አይቻልም ብለው ለወርም ለሁለት ወርም ለአስራ አምስት ቀንም ለሀያ ቀንም በተለያዩ ጊዜ ከልክለውናል። የለም ሳይሆን አለ ግን መጠየቅ አትችልም። እዚህ የለም እንዳሁኑ የት እንዳለ አናውቅም የለም ተብለን አናውቅም።
ዛሬ ሄዳችሁ ነበረ?
ዛሬ ሰው ልከን ነበረ። የተመስገን ጓደኞች ነበር የላክ ነው እንግዲህ እኛን ጠልቶ ሊሆን ይችላል ብለን ለነሱም ተመሳሳይ መልስ እንሰጣቸው ተመስገን የለም ብለው።
በጣም አመሰግናለሁ። እግዚአብሔር ስጥልኝ ታሪኩ።
እሺ እግዚአብሔር ስጥልኝ። ማመስ
ይህንኑ በተመለከተ የጋዜጠኞች መብት ተሟጋቹ ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሚቲጋ ተመስገን ያለበትን ሁኔታ ለማወቅ እንዳልተሳካላቸው ገልጸዋል። በማህበራዊ ሚዲያ ላይ ቅስቀሳ ከማድረግ ባለፈም ለጊዜው ምንም ማድረግ እንዳልቻሉ ተናግረዋል።
በእርግጥ ጉዳዩ በጣም እያሳሰበን ነው። በማኅበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለሥልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም።
ሙረት ያያይዘው መንግስት የማንኛውም ጋዜጠኛ መብት ሊያከብር ይገባዋል። በእስር ላይ ያለን ጋዜጠኛ የት እንዳለ ለቤተሰቦቹ ማሳወቅ ደግሞ ግዴታ ነው ብለዋል።
ተመስገን is undoubtedly a prisoner of conscience. He does not belong in prison at all.
ተመስገን ያለ ጥርጥር የህሊና እስረኛ ነው። ጨርሶውኑ ሊታሰር አይገባውም ነበር። የጋዜጠኛነቱን ሥራ በማከናወኑ ምክንያት ብቻ ታስሮ መገኘቱ ክፉ ነገር ነው። በመሆኑም እኛ የኢትዮጵያን መንግሥት ባለሥልጣናት የምንጠይቀው ቤተሰቡ ያለ አንዳች መዘግየት እንዲያገኘው ብቻ ሳይሆን እርሱና ሌሎቹም ኢትዮጵያ ውስጥ ታስረው የሚገኙ 16 ጋዜጠኞችና ብሎገሮችም እንዲለቀቁ ነው።
የተመስገን ደሳለኝ ቤተሰቦች በጣም በጭንቀት ውስጥ መሆናቸውን የሚናገረው ወንድሙ ታሪኩ ደሳለኝ፣ በተለይ እናታቸው ሕይወቱ አልፎም ከሆነ ንገሩኝና እርሜን ላውጣ እያሉ እያስቸገሯቸው እንደሆነ ተናግሯል። የፌዴራል ማረሚያ ቤቶች አስተዳደር ድርጅት የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋዜጠኛ ተመስገን ደሳለኝ ስለሚገኝበት ሁኔታ ከቀናት በፊት ከአሜሪካ ድምጽ ተጠይቀው ተመስገን ዝዋይ እስር ቤት እንደሚገኝ ነው የማውቀው ብለው ነበር። በትላንትናው ዕለት አሶሺየትድ ፕሬስ ባወጣው ዘገባ ደግሞ አቶ ግዛቸው መንግስቴ ምንም መረጃ የለኝም ብለዋል። በዛሬው ዕለት አቶ ግዛቸው መንግስቴንና የኢትዮጵያ መንግስት ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካልንም። ጥረታችንን እንቀጥላለን።
ከአሜሪካ ድምፅ የምሽቱን አብይ ርዕስ ነበር ያደመጣችሁት። ወደ ትንታኔው መጽሔት እናልፋለን።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለሥልጣን በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝነው ሳምንት አስጠንቅቀዋል። ቀደም ሲል በዜናው እንደጠቀስ ነው። ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወደዚህ በአገሪቱ ግጭት ሊጨምር ታይቷል ወይም ሲጨምር ቆይቷል። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ በውጊያው ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለትም የዓለም አቀፍ ማኅበረሰብ ሲነቅፍ ቆይቷል። ጁባ ውስጥ የጸጥታ ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልእኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚያካሄድበት አካባቢ የአሜሪካ ድምፅ ራዲዮ ዘጋቢ ጂል ግሬግ አብራ ተዘዋውራ ካየች በኋላ የላከችው ዘገባ አለ። አዳነች ፍሳይ ታቀርባለች።
የኢትዮጵያ ግብረ ኃይል ከፍተኛ ሐሩር ባለበት ጁባ ሲቪሎችን የመጠበቅ ተግባሩን እያካሄደ ነው። የሚጠብቀው ሰፈር 39,000 የሚሆኑ ተፈናቃዮችን ያስጠለለ ነው። ሻለቃ አስቻለው ገደፍ የተባበሩት መንግስታት ድርጅት ተልእኮ አካል የሆነውን የኢትዮጵያ ግብረ ኃይል እንቅስቃሴን ይመራሉ።
አፍተር ጁላይ ክራይሲስ
ባለፈው ሐምሌ ወር ቀውስ ከተከሰተ ወዲህ የጥበቃው ሥራ በየቀኑ እየጨመረ ሄዷል። ስለሆነም ቀንና ሌሊት ካለማቋረጥ ጥበቃ እናደርጋለን።
የተባበሩት መንግስታት ድርጅት ተልዕኮ በጅባው ውጊያ ወቅት ሲቪሎችንና የረድኤት ሰራተኞችን በሚገባ እንዳልጠበቁ በምርመራ በመረጋገጡ ከአዲሶቹ አሰራሮች አንዱ የጥበቃውን ተግባር ማጠናከር ነው። በግጭቱ ከ300 በላይ የሚሆኑ ሰዎች ተገድለዋል። ሴቶችን በግዴታ የመድፈርና የዘርፋ ተግባሮች ተፈጽመዋል። ሌሎች ጥቃቶችም ተካሂደዋል። የተባበሩት መንግስታት ድርጅት ተልዕኮ የጥበቃ ማማዎች እንደተጨመሩና ከመሳሪያ ነጻ የሆነ ቀጠና እንደተፈጠረ ገልጿል። በሴቶች ላይ የወሲብ ጥቃት መፈጸም እየተባባሰ ሄዷል የሚል ስጋት ስላለ ሴቶች እንጨት ለቀማ ሲሄዱ ጥበቃ ይደረግላቸዋል። አንዲት ተፈናቃይ ሴት በተፈናቃዮቹ ሰፈር ውስጥ የወሲብ ጥቃት የተፈጸመባቸው ጓደኞች እንዳሏት ገልጻለች። በአሁኑ ወቅት ግን የጸጥታው ጥበቃ ተሻሽሏል ብላለች። በአሁኑ ወቅት ውጭ መውጣት እችላለሁ። በግጭቱ ወቅት ግን መውጣት አልችልም ነበር ነው ኤሊዛ ጆዜፍ ያለችው። አንድ ሌላ ተፈናቃይ ግን ሁኔታው አስከፊ ነው ይላል።
በቂ ውሃም ሆነ በቂ ምግብ አናገኝም። ጸጥታም በጣም ጥሩ አይደለም። ኑሮም በጣም መጥፎ ነው። ልጆች አይማሩም። ጥሩ ሕክምና ስለሌለም አረጋውያን እየሞቱ ነው።
በደቡብ ሱዳን መንግስትና በተባበሩት መንግስታት ድርጅት ተልዕኮ መካከል ውጥረት መስፈኑ ቀጥሏል። ከሐምሌው ወር ግጭት በኋላ ተጨማሪ 4,000 የሰላም ጥበቃ ኃይሎች እንዲላኩ በዩናይትድ ስቴትስ የቀረበውን ሐሳብ ደቡብ ሱዳን መጀመሪያ ላይ አልተቀበለችውም ነበር። አሁን ግን ገና መስተካከል ያለባቸው ነገሮች ቢኖሩም ደቡብ ሱዳን ለመፍቀድ ተስማምታለች። 12,000 የሚሆኑት ሰላም ጠባቂዎችና ፖሊሶች የመንቀሳቀስ መብት ውሱን መሆኑን የተልዕኮ ቃል አቀባይ ሻንታል ፐርሱድ ገልጸዋል።
አሁንም ጁባ ብቻ ሳይሆን በሀገሪቱ ዙሪያ ጥበቃ እንዳናካሂድ ተገድበናል።
ደቡብ ሱዳን ውስጥ 6,224,000 ተፈናቃዮችን ያስጠለሉ ጥበቃ የሚደረግባቸው ሰፈሮች አሉ። አብዛኞቹ ከሶስት ዓመታት በፊት ግጭት ከተጀመረበት ጊዜ አንስቶ የነበሩ ናቸው። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ የተባበሩት መንግስታት ድርጅት ገንዘብ ለማሰባሰብ እንዲያመቸው ሲቪሎች የሚጠበቁባቸው ሰፈሮችን በመመስረት ከውክልናው አልፎ ሄዷል ይላሉ።
እዚህ የሚኖሩ ሰዎች ካሉና ከቦታቸው እንዲነሱ ከተደረገ ከኑሯቸው ተፈናቅለዋል ማለት ነው። ይህ ትክክል አይደለም። እነዚህ ሰዎች ወደ መኖሪያቸው እንዲመለሱ እንፈልጋለን።
የተባበሩት መንግስታት ድርጅት ተልዕኮ ቃል አቀባይ ሻንታል ፐርሱድ እነዚህ ሲቪሎች የሚጠበቁባቸው ሰፈሮች ቋሚ አይደሉም ብለዋል።
ወደ ሶስተኛው የምሽቱ ዘገባ ስናልፍ የዓለም የነዳጅ ዘይት ዋጋ እንደገና ወርዷል። ይህ የሆነውም ከ18 ወራት በኋላ በቅርቡ የአንድ በርሜል ዋጋ $56 ደርሶ ከፍተኛ ማሻቀብ ካሳየ በኋላ ነው። ያልተጣራ ነዳጅ ዘይት ዋጋ ጨምሮ የታየው ኦፔክ ማለትም የዓለም የነዳጅ ዘይት ላኪ ሀገሮች ድርጅት የተትረፈረፈ አቅርቦትን ለመግታት ሲባል ከነዳጅ ዘይት አምራች ሀገሮች የጋራ ስምምነት ከደረሱ በኋላ ነበር። ትናንት ዋጋው እንደገና ሊወርድ የቻለው በዩናይትድ ስቴትስ የድፍድፍ ዘይት ክምችት መጠን ጨምሮ መገኘቱ እንደሆነ ዘገባዎች ይጠቁማሉ። የድፍድፍ ዘይት መትረፍረፍና የዶላር ጥንካሬ ወደ ሌላ የድፍድፍ ዘይት ዋጋ መጨመር ሊያመራ ይችላል ተብሎ ተሰግቷል። የአሜሪካ ድምጽ ሬዲዮ ከኦፔክ ዋና ጸሐፊ ከሞሐመድ ሳኑሲ ባርኪንዶ ጋር ስለ ሁኔታው ተወያይቷል። ዘገባውን ሰሎሞን ክፍሌ ይዟል።
ያልተጣራ የነዳጅ ዘይት ዋጋ ትላንት የወረደው የፌዴራሉ የቁጠባ መስሪያ ቤት የሀገሪቱ ምጣኔ ሀብት መጠናከሩን በመግለጽ የአንድ በመቶ የወለድ መጠን እንደሚያድግ ከገለጸ በኋላ ነው። የዶላር ምንዛሪው ዋጋ በመጨመሩም የአሜሪካ ዶላር በማይጠቀሙ ሀገሮች ላይ የነዳጅ ዘይት ግዥን ዋጋ ይበልጥ እንዲወርድ ያደርግባቸዋል። የዓለም የነዳጅ ዘይት ላኪ ሀገሮች ኦፔክ ዋና ጸሐፊ ሞሐመድ ሳንሱሲ ባርኪንዶ የድርጅቱ አባል ያልሆኑና የሆኑትም ጭምር ባለፉት ዓመታት በሁኔታው አስቸጋሪነት ሲተረተሩ ቆይተዋል ይላሉ።
የነዳጅ ዘይት ዋጋ እስከ 80% ወድቋል። በዚህም ሳቢያ ኩባንያዎች ምርታቸውን በብዙ ቀንሰዋል። በኢንዱስትሪው ላይ መዋዕለ ንዋይ የመመደቡ ፍላጎትም ዘንድሮ ለሦስተኛ ዓመት በተከታታይ ክፉኛ ወርዷል።
በኦፔኩ ባለሥልጣን መግለጫ መሠረት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም በነዳጅ ዘይት ኢንዱስትሪ ላይ መዋለ ንዋይ የመመደቡ ፍላጎት በዓለም ደረጃ 26 ከመቶ ቀንሷል። ዘንድሮ በ2016 በ22 በመቶ ይወርዳል ተብሎ ነው የሚጠበቀው። ሁኔታው ደግሞ ጉዳት የሚያደርሰው በነዳጅ ዘይት ኢንዱስትሪው ላይ ብቻ ሳይሆን በዓለም ህብረተሰብ ላይ በአጠቃላይ ነው ይላሉ። ምክንያቱም የነዳጅ ዘይት አቅርቦትንም ስጋት ላይ ስለሚጥል እንደሆነ ያስረዳሉ።
Having 3 consecutive years of not slowdown but real contraction in
ለሶስት ተከታታይ አመታት ሳይቋርጥ ቀጥሎ መታየቱ የችግሩን ክብደት ያመለክታል። በነዳጅ ዘይት ዋጋ ማሽቆልቆል ሳቢያ የመዋዕለ ንዋይ መደባ መጎዳቱን የምናየው ለዓለማችን ምጣኔ ሀብት እድገትም ጸር እንደሆነ ነው። ስለዚህም ኦፔክና አባል ሀገሮቹ የወሰዷቸው እርምጃዎች የዓለሙን ዋጋ በማረጋጋት ረገድ ከፍተኛ ጠቀሜታ ይኖራቸዋል።
በዓለም ከፍተኛ የነዳጅ ዘይት አምራች ከሆኑ ሀገሮች አንዷ ሳውዲ አረቢያ የኦፔክ አባል ናት። ከ15 ቀናት በፊት በደረሰችው ስምምነት መሠረትም በቀን ከመታመርተው ነዳጅ 486,000 በርሜል ትቀንሳለች። ባለፉት 2 አመታት መትረፍረፉን ካስከተሉ ምክንያቶች አንዱ በመሆኑ እንደሆነም ተገልጿል። ባለፈው ቅዳሜ ደግሞ በሩሲያ የሚመሩና የኦፔክ አባል ያልሆኑ የነዳጅ ዘይት አምራች አገሮች በቀን ከመያመርቱት ነዳጅ 558,000 በርሜል ለመቀነስ ተስማምተዋል። በመጣኔ ሀብት ተንታኞች ግምት እርምጃው በመጪው አመት የነዳጅ ዘይት ኢንዱስትሪውን እድገት አጋዥ ይሆናል።
አድማጮች፣ አሁን ከእናንተ የተገኙ አስተያየቶች አሉ። ለዛሬ የተወሰኑትን እናሰማለን። በድጋሚ ግን መልካም ምሽት እንመኝላችኋለን።
ቪዎች እንዴት ከርማችኋል? ከተከበሩ ዶክተር ነገሪ ሌንጮ ጋር ያደረጋችሁትን ጥያቄና መልስ ሰምቻለሁ። ለመጀመሪያ ጊዜ ኢትዮጵያ ውስጥ በኢህአዴግ አስተዳደር ገንቢና አስተማሪ ህዝብን በማክበር በጨዋ አነጋገር ህዝብ ለጠየቀው ጥያቄ በፊት ከነበሩት በማን አለብኝነት ህዝብን በሚያስቀይምና ከዛም አልፎ ወደ ሁከት የሚጋብዙ ቃላ ቀባዮች ዶክተር ነገሪን በጣም የተሻሉ ሆነው አግኝቻቸዋለሁ። ለሰጡት ጨዋነት የተሞላበት መልስ ላመሰግኖት እወዳለሁ። እናም ቀጣዩ የሥራ ዘመኑ የተቃኑና ግባቸውን የመቱ እንዲሆኑ እመኛለሁ።
ታላስኒም ይሆች ከኢትዮጵያ መንግስት ቃል አቀባይ ጋር ያደረጋችሁት ኢንተርቪው ሰምቼ አቶ ጌታቸው ወረዳ ምንም የተለየ ነገር አላየሁም አልሰማሁም። ምክንያቱም ሁለቱም ያንድ ሳንቲም ገጽታዎቹ ሆኖ ነው ያየኋቸው።
ቪዎች ሰላም ለእናንተ ይሁን እያልኩኝ አሁን ያለፈው ሐሙስ ዲሴምበር 8 በአድማጮች አስተያየት መስጫ ፕሮግራም ላይ አንድ ሰው ስለ አውሮፓ ህብረት በተናገሩበት ጊዜ ስለ አና ጎሜዝ ስልጣን እና አንዳንድ ሁኔታዎች በሚናገሩበት ጊዜ እናንተ ለሰጣችሁት ምላሽ መቼም ቪዎችን ሳላደንቅ አላልፍም። ብዙ ጊዜ ይህንን ነገር ታደርጋላችሁና በጣም የተለየ አሰራር የሚደነቅ ነውና በዚሁ ግፉበት ቪዎች ማለት ፈልጋለሁ። ለምን አንዳንድ ሰዎች ካለመረዳትና ካለማወቅ የተነሳ ለሚጠይቁት ጥያቄ ወዲያው አፋጣኝ ነው ምላሽ የሚሰጡት። አና ጎሜዝ በራሳቸው ስልጣን የሚያደርጉት ነገር የለም። አንዳንድ ጊዜ አንዳንድ ሰዎች የማይረዱት የአውሮፓ ህብረት ማለት ዲሞክራሲያዊ የሆነ የራሱ አሰራር ያለው ነው። ማንም አምባገነን መሪ ወይም ደግሞ ከአምባገነን መሪዎች አንዱ የሆነ ተነስቶ እንዲያናንድ የሚልበት የፈለገውን የሚያዝበት በድርጅቱ ወይም በህብረቱ ስም ወይም በአገር ስም የሚያደርግበት አይደለም። ወገንተኛነት የማይታይበት የግለሰቦች አቋም የማይገለጽበት ነው። ከህብረቱ ውጭ ማንም ምንም ማድረግ አይችልም። አና ጎሜዝም ስለሚመለከታቸው ነው ያንን ያደረጉ፣ በቅርቡ የኢትዮጵያን ሁኔታ ስለሚከታተሉ። ስለዚህ ያንን ስለተረዱ አድማጭ ትምህርት አግኝተዋል ብዬ ማለት እወዳለሁ። ቢዎች ቀጥሉበት በዚሁ።
አስተያየቶቻችሁን ያካፈላችሁን ሁሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት እንድትልኩ እንጋብዛለን። ዝግጅታችን እየተጋመሰ ነው። የምሽቱን ዋና ዋና ዜናዎች አሰምተን ወደ ቀሪዎቹ ፕሮግራሞች እናልፋለን።
ከምሽቱ 3 ሰዓት ተኩል በኢትዮጵያ አቆጣጠር ሆኗል። የዩናይትድ ስቴትስ የውጭ ጉዳይ ረዳት ሚኒስትር ዛሬ አዲስ አበባ ላይ ሊሰጡ የነበረ መግለጫ ተሰርዟል። ትናንት ረቡዕ ታህሳስ 5 2009 ኢትዮጵያ የገባው በዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ታም ማሊኖውስኪ የሚመራው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቡድን ዛሬ ረፋድ ላይ መግለጫ ሊሰጡ በእቅድ ተይዞ እንደነበር ታውቋል። ፕሮግራሙ ለምን እንደተሰረዘ አዲስ አበባ የሚገኘው የአሜሪካ ኤምባሲ መግለጽ አለመፈለጉን ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የተገኘ መረጃ ይጠቁማል። ሶማሊያ ውስጥ በሙከራ ላይ እንደነበር የተገለጠ ፈንጂ ዛሬ ሐሙስ በአንድ ወታደራዊ ፍተሻ ጣቢያና አገር ውስጥ ተፈናቃይ በሚገኙበት መጠለያ ጣቢያ አቅራቢያ ደርሰው 6 የመንግስት ወታደሮች እንደሞቱ ባለሥልጣናት አስታውቀዋል። ሌሎች 13 ሰዎችም በዚሁ አደጋ መሞታቸው ታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከጠቅላይ ሚኒስትር ሺንዞ አቤ ጋር ለሁለት ቀናት ውይይት ዛሬ ሐሙስ ጃፓን ገቡ። ሁለቱ አገሮች በሁለተኛው የዓለም ጦርነት ወቅት የነበራቸው ጠላትነት ማብቃቱን ኦፊሴላዊ የሚያደርገውን ፊርማ ስላልፈረሙ በዚያ ላይ ለመወያየት ነው። የአንድ የደቡብ ኮሪያ ተቃዋሚ መሪ ፕሬዚዳንቷ ከስልጣን በፍርድ ቤት እንዲገለሉ ከተደረገ ቀጣዩ መሪ ለመሆን እወዳደራለሁ ሲሉ ዛሬ ሐሙስ አስታወቁ። አርዕስተ ዜናው ይኸው ነው።
እናመሰግናለን አዲሱ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ወደ ሁለተኛው አጋማሽ ተሸጋገርን።
ቀጣዩ አንድ ለየት ያለ ቅንብር ነው። የሀገር ቅርሶችን መጠበቅና መንከባከብ የመላ ህብረተሰቡ ኃላፊነት መሆን እንዳለበት አንድ የመንግሥት ባለሥልጣናት አስገንዝበዋል። ከላሊበላ ውቅር አብያተ ክርስቲያናት መካከል ሁለት አብያተ ክርስቲያናትን ለመጠገን የሚያግዝ የገንዘብ እርዳታም ከዩናይትድ ስቴትስ ኦፍ አሜሪካ መንግሥት ተለግሷል ይለናል ዘገባውን የላከልን መለስካቸው አምሃ።
ትናንት በኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን አዳራሽ ተጀምሮ የማያቋርጥ ጥበቃና የባህላዊ ቅርስ ክብካቤ ወይንም ሰስቴናብል ኮንሰርቬሽን ኤንድ ካልቸራል ሄሪቴጅ ፕሪዘርቬሽን የሚል ርዕስ ነበረው። አውደ ጥናቱ ከመጀመሩ በፊት የቅርስ ጥናትና ጥበቃ ባለሥልጣን ዋና ዲሬክተር አቶ ዮናስ ደስታ ባደረጉት ገለጻ የአውደ ጥናቱን ዓላማ ግልጽ አድርገዋል። በተለይም በላሊበላ ከሚገኙ አብያተ ክርስቲያን የቤተ ገብርኤልና ቤተ ሩፋኤል ሊፈርሱ ተቃርበው የነበሩ መሆናቸውንና ለሁለት ዓመታት በተደረገው ጥረትና ከ20 ሚሊዮን ብር በላይ ወጪ ተደርጎባቸው የቀድሞ ገጽታቸውን መያዛቸውን አስታውሰዋል። የዚህ አውደ ጥናት አንዱ ዓላማም ከዚህ ተመክሮ ምን ትምህርት እንደተገኘ መመዘንና ይህን ተመክሮም በሀገር ደረጃ የሚሰፋበትን ብልሃት ማፈላለግ መሆኑን ጠቅሰዋል። አቶ ዮናስ ደስታ ለጋዜጠኞች በሰጡት ቃለም በአጽንኦት ያወሱት ቅርስን በመጠበቅና በመከባከብ ረገድ የሕዝቡን ወሳኝ ድርሻ ነው። በተለይም ልማትና የቅርስ ጥበቃ በእጅጉ መናበብ ያለባቸው አስተሳሰቦችና የሥራ እንቅስቃሴዎች ናቸው ብለዋል።
ልማታችን በጣም ጥሩ ቢሆንም፣ ማደጋችን መለወጣችን ተፈጥሯዊና ነባራዊ ቢሆንም፣ ለውጣችን ግን ትላንትናችንን እያጠፋ የሚሄድ ለውጥ አለመሆኑን ማረጋገጥ የማንም ከህብረተሰቡ ውጪ የማንም ሚና ሊሆን የሚችል አይመስለኝም። ስለዚህ እነዚህ ቅርሶች አካባቢ ላይ ከተሞች እየለሙ ነው ያሉት፣ እያደጉ ነው ያሉት። ይሄ ገጽታ ከትላንትናችን ጋር የሚናበብ ዛሬና ነገ ነው እየሰራን ያለን ወይ የሚለውን ጥያቄ መጠየቅ የሁላችንም ፋንታ ይመስለኛል። ስለ ጋራ ታሪካችን ከሆነ በጋራ ነው ልንቆረቆር የሚገባው ብዬ አስባለሁ። እንዲሁ ለአንድ ተቋም ወርውረ ነው አንድ ተቋም የሚሰራው ስህተት ግን የሁላችንም ነው የሚሆነው። ስለዚህ ለአንድ ተቋም ለአንድ አካል የሚወረወር ጉዳይ ሳይሆን የጋራ የሁላችንም ኃላፊነትን የመወጣት ብቃት የሚጠይቅ ይመስለኛል።
አቶ ዮናስ የቅርስ ጥናትና ጥበቃ ባለሥልጣንን ሚናም ለይተው አስገንዝበዋል። አንዱና ዋናው ተግባሩ ዜጎች ስለ ቅርሳቸው የባለቤትነት ስሜት እንዲያድርባቸውና ተቆርቋሪነታቸውን ማሳደግ እንደሆነ ያስረዳሉ።
ቅርሶቻችን ያሉበትን ሁኔታ ህዝቡ እንዲያካደረግን በቅርሶቹ የሚኮራ ህዝብ ለመፍትሄውም እንደገና ይሮጣል። ስለዚህ ያን ማድረጉ ላይ የተለያዩ በፌዴራልም በክልልም ዛሬ እዚህ ተሳትፎ ያደረጉ አካላት ከቅርስ ጋር በተያያዘ በቀጥታም በተዘዋዋሪም የሚሰሩ ምሁራንም ተቋማትም እዚህ ጉዳይ ላይ በጣም ልንሰራ እንደሚገባን ነው ማንሳት የምፈልገው። ይህም በማስተባበሩ ላይ የባለስልጣን መስሪያ ቤቱ ብዙ እየተሰሩ ያሉ ጥረቶች አሉ፣ ግን የበለጠ ብዙ ሊሰራ ይገባል።
የተሰናዳው ጥናት ከመጀመሩ በፊት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወርልድ ሞኒመንትስ ፈንድ ለተባለው ድርጅት የፈቀደውን የ500,000 ዶላር ወይንም ከ11 ሚሊዮን ብር በላይ የሆነ ገንዘብ በላሊበላ ለሚገኙ አብያተ ክርስቲያን ጥገና እንዲውል ለማድረግ ከኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን ጋር የመግባቢያ ሰነድ ተፈራርመዋል። እነዚህ ቤተ ጎልጎታና ቤተ ሚካኤል የተሰኙ አብያተ ክርስቲያን ከአንድ ዓመት በፊት የጥገና ሥራቸው ተጠናቆ እንደሚገኙት የቤተ ገብርኤልና የቤተ ሩፋኤል አብያተ ክርስቲያን በእጅጉ የተጎዱ መሆናቸው ታውቋል። የተደረገውን የገንዘብ ልገሳ አስመልክቶ ያለውን ዓላማም አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ የባህል ጉዳዮች መኮንን ሊ ፒንግ ሎ እንደሚከተለው አብራርተዋል።
The idea of the grant is to help share best practices, to explain the knowledge learned from our work on at Lalibela.
የልገሳው ዋና ትኩረት ምርጥ ልምዶችን መለዋወጥ በወርልድ ሞኒመንት ፈንድና በቅርስ ጥናትና ጥበቃ ባለስልጣን አማካኝነት በላሊበላ አብያተ ክርስቲያን በተከናወኑ ስራዎች አማካኝነት የተገኘውን እውቀት ከማብራራት፣ በዚህም አዲስ የጥበቃ ስራ ባለሙያዎችን ለማሰልጠን እንችላለን። ይህ ደግሞ እነዚህን እጅግ ከፍ ያሉ የባህል ስፍራዎችን ለወደፊት ለሚመጡ የኢትዮጵያ ትውልዶች ጠብቆ ለማቆየት ይረዳሉ።
ዘ ዩኤስ አምባሳደር ፈንድ ፎር ካልቸራል ፕሪዘርቬሽን የዩናይትድ ስቴትስ አምባሳደሮች ፈንድ ለባህላዊ ክብካቤዎች ከ100 በላይ በሆኑ የዓለም ሀገሮች ውስጥ ለሚገኙ ባህላዊ ስፍራዎች፣ ባህላዊ ዕቃዎችና ተዛማጅ ባህላዊና ልማዳዊ መገለጫዎች ድጋፍ እንደሚሰጥ የኤምባሲው ቻርጅ ዴ አፌር ፒተር ብሩማን በሥነ ሥርዓቱ ላይ ባደረጉት ንግግር ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ተከታዩም የባህል ዝግጅት ነው። ይህኛው ደግሞ በቅርቡ እዚህ ዋሽንግተን ዲሲ ላይ የተካሄደውን 59ኛውን በአፍሪካ ነክ ጥናትና ምርምሮች ላይ ያተኮረ ዓመታዊ ጉባኤ ተንተርሶ የተሰናዳ ነው። አህጉሪቱንና ሕዝቧን የሚመለከቱ በርካታ ርዕሰ ጉዳዮች ላይ ያተኮሩ ጥናታዊ ጽሑፎች ቀርበው ውይይቶችም ተስተናግደዋል። ስብሰባው በጉባኤው ላይ በርካታ የጥናት ባለሙያዎችና ታዋቂ ጸሐፍት እንዲሁም የፖለቲካ ሰዎች በተሳተፉበት ጉባኤ በአፍሪካ ጉዳዮች ላይ ያጠነጠኑ በርካታ መጽሐፍትም ቀርበው ነበር። ዴሊቨረንስ A Tale of Colliding Passions and the Muse of Forgiveness በሚል ርዕስ በእንግሊዝኛ የጻፉትንና በቅርቡ ለንባብ ያበቁትን መጽሐፋቸውን በጉባኤው ላይ ያቀረቡት የሕግና የመንግስት አስተዳደር ጥናት ባለሙያው ዶክተር በረከት ሀብተስላሴ ከጉባኤው ተሳታፊዎች አንዱ ነበሩ። ሂደቱን ይህንን ስነ ስርዓት የተከታተለው የትግርኛ ክፍል ባልደረባችን ገብረ ገብረ መድህን በጉባኤውና በአዲሱ መጽሐፋቸው ዙሪያ አወያይቷቸዋል።
ይህ ስብሰባ የአፍሪቃ ተመራማሪዎችና ጸሐፊዎች በየአመቱ የሚያካሄዱት ስብሰባ ነው። አፍሪካን ስተዲ አሶሲዬሽን ይባላል። ዘንድሮ 59ኛ ዓመት ስለሆነ ይህ ማህበር ከተቋቋመ 59ኛ ዓመት ነው ማለት ነው። ብዙዎች አፍሪካኖች እየወረሱት ነው። ሲጀመር ግን የነጮች እንትን ነበር። አሁን ግን አብዛኛዎቹ እዚህ ብታየው አብዛኛው ወጣት፣ አብዛኛው ሴቶችም ወንዶችም ደስ የሚያሰኝ ነገር ይታያል። እና አላማው ወጣት ሊቃውንት ተመራማሪዎችና ጸሐፊዎች በተሰማሩበት የእውቀት መስክ የደረሱበትን አንዳንድ የጽሁፍ ድርሰት የሚያቀርቡበት ለሰው የሚያካፍልበት ጊዜ ነው። በዚያውም አድርገው ደግሞ በዚሁ ማሳቢያ ስራ የሚያገኙበት ጥሩ አጋጣሚ ነው።
በተለይ የዘንድሮው 59ኛው ስብሰባ ለስደተኞች፣ ስለ አፍሪካ ውስጥ ያለው ቀውስ፣ ኢትዮጵያ ውስጥ ያለው የፖለቲካ ቀውስ የመሳሰሉ የአፍሪካ ቀንድ የሚባሉ አካባቢም እንደዚሁ ብዙ ጉዳዮች የተነሱበት። እርስዎም መጽሐፍ አቅርበዋል እዚህ ኤግዚቢሽን። መጽሐፉ ስለምንድን ነው?
መጽሐፉ ታሪካዊ ልብወለድ ነው። አርዕስቱ በእንግሊዝኛ ዲሊቨረንስ፣ ታችኛው አርዕስት ደግሞ ቴይል ኦፍ ኮላይዲንግ ፓሽንስ and the muse of forgiveness. Colliding passions ngit yegichit tarik malat no yemigachu hailoch kezi gar gin yikirta mabawal asfalagin hone yemiyamlekat no muse bamarinya ngi tsagal yulawal tsaga yikirta tsaga ndem yasfalag amelektu salam ndigeñ irq yasfalgal irq demo yikir yikir malat
yikasilu man kaman
yetetallut hullu hailoch beethiopia ust በኢሃፓ እና በሚኤሶን ስም የታገሉትና ብዙ ያለቁት የተላለቁትና ያለቁት ሁሉ ወራሾቻቸው አሉ። በዳያስፖራ ማላችሁ ብዙ ናቸው። ኢሃፓ እንደሱ ይከተባ ብለው ስተት ተፈጽመዋል። ለምሳሌ አሁን ደርግ የፈጸመው በደል አለ። ደርግ መንግስት እንደ መንግስት ነው ወድቋል። ደርግ የተከተመ መንግስት አለ። በዚህ ደርግ ተካው መንግስት ውስጥ ያሉ ኃይሎች ደግሞ በራሳቸው ያመጡት አንዳንድ ችግር አለ። እሱን መርምረን አንዳንድ ይቅርታ የሚያስፈልግበት ጉዳይ አለ ብዬ አምናለሁ። ስልጣን እንደማር ይጣፈጣል። አንዴ ከያዘው አድማ ተለቅም። ይሄ ከባድ ነገር ነው። ግን ስልጣን ይዣለሁና እንደፈለኩ እሰራለሁ የሚል ህሊና ካለው አንድ ሰው መጨረሻው መጥፎ ነው የሚሆነው። ወዳቂ ነው ይወጣል። በቅርብ ኢትዮጵያ ታየው መነቃነቅ ለምሳሌ አሁን የዚያ ምልክት ነው። ይሄ ምልክት ለምሳሌ አሁን አዲስ ሊቃ ተፈጥሮ ባለስልጣኖቹ ያደረጉትን ስህተት እየመረመሩ ለማረም የበደሉትም እንዳለ ደግሞ ይቅር ለማለት እንዲቀሰቅሳቸው ተስፋ አለኝ። ይሄ መጽሐፍ ይሄን ነው የሚያመለክተው። ዋናው መልእክት ይሄ መጽሐፍ እርቅና ሰላም ነው። ያለ እርቅ ሰላም የለም። እርቅ ለማግ ደግሞ ይቅር ይቅር ባባባል ያስፈልጋል። ለዚህ ነው ሁለተኛው ርዕስ the muse of forgiveness ያልኩት።
አሁን በአንድ ፖለቲካ ኃይል ያተኮረ እንዳልሆነ ነው የሚገባኝ። በሀገራትም ምክንያቱም እዚህ ሆርን ኦፍ አፍሪካ የሚባለው ኢትዮጵያ ማለት ኤርትራም ሌሎችም አሉ።
ሱዳንም አለ፣ ሶማሊያም አለ።
ስለዚህ ሁሉንም የሚመለከት ነው። እርሶ እንግዲህ ዶክተር በረከት በአጼ ኃይለ ሥላሴ ጊዜም ኢትዮጵያ ውስጥ አገልግለዋል። የሐረር ከተማ ከንቲባ ነበሩ። የተለያዩ የስራ ኃላፊነት ነበሩት። ዓለም ኤርትራ ውስጥ ኤርትራ ነጻ ከወጣች እዛ ትግልም ተሳትፈዋል። ነጻ ከወጣችም ህገ መንግስት ጽፈዋል። አሁን መለስ ብለው ሲያዩት ምንድነው ከዚህ ከችግር አዙሪት የማይወጣበት ምክንያት ምንድነው?
ያው ዞሮ ዞሮ ስልጣን ነው። የስልጣን ችግር ነው። የኤርትራ ከሰክ እንደሆነ ዛ ብዙ ሰው የለፋበት ብዙ ተስፋ ያጣለበት ህገ መንግስት ተሰርቷል። ያሁኑ መንግስት ፈቅዶ እንዲያውም ራሱ ጠይቆ እንዲጻፍ ያደረገው ህገ መንግስት ነው። ያው መንግስት ይህንን ህገ መንግስት እንዲጻፍ ጠይቆ እንዲያውም እንዲካሄድ የፈቀደው ራሱ ያንን ህገ መንግስት ጥሶ እንዲያውም እንዳይተገበር አስሮ ቁጭ አድርጎታል። ይህን ስታይ ይገርማል። ምክንያቱም ኤርትራ መንግስት ያሉት አለስልጣኖች ተጋያች ነበሩ። ታጋዮች ሆነው አውቃቸዋለሁ። ታጋዮች ሆነው የነበራቸው አላማ ንጹህ አላማ ነበረ። አገር ነጻ የማውጣት ብቻ ሳይሆን ህዝብን ከነበረበት ከደህንነት ከችግር ለመላቀቅ የነበራቸው አላማ ቅዱስ አላማ ነበረ። ያ አላማ ተረስተዋል አሁን። እና በማንዳቸውም መንግስት ስልጣን ጨብጦ ያን ስልጣን ላለመልቀቅ ብቻ ነው ትግሉ ያለው። ይሄም ያሳዝን አሳዛኝ የሆነ ሁኔታ ያለው እና የኔ መጽሐፍ ኢትዮጵያን ብቻ አይደለም ኤርትራንም ይመለከታል። ለወጣ ግሬ ባለውም ችግር መሃል ያለውን ይመለከታል። እና ወሳኙ መልእክት እርቅና ሰላም ይላል።
ዶክተር በረከት እዛ የመጽሐፍ ኤግዚቢሽን የተዘረጉ መጽሐፍቶች አይቻለሁ። አንድ ሁለት ሶስት መጽሐፍት በኤርትራ ጉዳይ የተጻፉ መጽሐፍትም አሉ። ለመሆኑ ስንት መጽሐፍ ጽፈዋል?
በአጠቃላይ 12 ይሆናል መሰለኝ። 12 ናቸው
ያለው ወዲፍትስ የመጽሐፍ
እኔ መጽሐፍ ልክ አየር እንደማተንፈስ ነው። ካልጻፉት ሳይለኝም ጧት ጧት ወፎች የሚጨውት ታቆማቸው አችልም። የኔም መጽሐፍ እንደሱ ነው።
ዶክተር በረከት ሀብተ ስላሴ ለሰጡን ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ። እግዚአብሔር ይባርካቸው።
ዶክተር በረከት ሀብተ ስላሴ ዴሊቨራንስ አ ቴል ኦፍ ኮላይዲንግ ፓሽንስ ኤንድ ዘ ሚውዝ ኦፍ ፎርጊቭነስ በሚል ርዕስ በጻፉት አዲስ መጽሐፍ ዙሪያ እና በታሪካቸው ዙሪያ የተቀናበረ ዝግጅት ነበር። ገብረን እናሳቸው እናመሰግናለን። የሐሙስ ምሽት ፕሮግራማችን ይቀጥላል። የተፈጥሮ አካባቢ የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ለካቢኔያቸው ካጯቸው አነጋጋሪ ሹማምንት መካከል ለአካባቢ ጥበቃ ኤጀንሲው ኃላፊነት የመረጧቸው ስካት ፕሩዊት የኦባማ አስተዳደር የንጹህ ኤነርጂ እቅድ ጠላት ናቸው። የእርሳቸው ሹመት ከጸደቀና በአሜሪካ የአካባቢ ጉዳዮች ላይ ፈላጭ ቆራጭ የሚሆኑ ከሆነ የአየር ንብረት አጀንዳ ምን እጣ ይጠብቀው ይሆን? ዛሬ ብዙዎች እየተነጋገሩበት ያለ ጉዳይ ነው። የተፈጥሮ አካባቢና የአየር ንብረት ጉዳዮች ተሟጋችና ተመራማሪ እንዲሁም በካናዳ ዩኒቨርሲቲ ኦፍ ካልገሪ ተባባሪ ፕሮፌሰር የሆኑትን ዶክተር ጌታቸው አሰፋን ሰሎሞን አባተ አነጋግሯል።
ተመራጩ ፕሬዚደንት ትራምፕ ከአካባቢ ጥበቃ ጋር ወይም በተለይ ደግሞ ከአየር ንብረት ለውጥ ጋር በተያያዘ ምናልባት የማለዘብ የመለወጥ የማለስለስ ነገር እያሳዩ ነው የሚል ተስፋ ታይቶ ነበረ። እንደምታውቀው የቀድሞውን ምክትል ፕሬዚደንት አልጎርን አግኝተው ከተነጋገሩ በኋላ ከታዋቂ ሰዎች ደግሞ ሊዮናርዶ ዲካፕሪዮ የትራምፕን ልጅ አግኝቶ በቅርቡ ስለሰራው ዘጋቢ ፊልም ከጥፋት ውሃ በፊት ብለን ልንተርጉም የምችለው ፊልም በተመለከተ አነጋገራት ተነጋገሩ በሚባልበት ሰዓት የተወሰኑ ተስፋዎች ነበሩ ማለት ነው። ነገር ግን አሁን እንዳነሳው የአዲሱ የስኮት ፎርድ ሹመት በምናይበት ሰዓት ደግሞ ማንነታቸው እስካሁን የነበራቸው ጀርባቸውን ስናይ በጣም ወደማይሆን መንገድ ምናልባት ስለ አየር ንብረት ለውጥ ብቻ ሳይሆን በዩኤስ አሜሪካ መደበኛ ተደርጎ የሚወሰደው ንጹህ አየርና ንጹህ ውሃም ሳይቀር ላይ ስጋት የሚያሳድር ሹመት ነው። ወደ ዝርዝሩ መሄድ እንችላለን። ማናቸው?
አሁን ወደ ዝርዝሩ ይሄዱልኝ። ማናቸው ለመሆኑ እኛ አዲሱ ተሿሚ ስኮት ፕሮንት? እና ከዚህ አሁን ካነሱት ንጹህ ኢነርጂ ጋር አያይዘው ምንድን ነው የእሳቸው ቦታ? በምንድን ነው የሚጠሩት የሚታወቁት እኚህ ሰው?
ጥሩ። እንግዲህ እኚህ ሰው ማለት የኦክላሆማ ስቴት ጠቅላይ አቃቤ ሕግ ሆነው የሚሰሩ ናቸው እና በተከታታይ በተደጋጋሚ የአካባቢ ጥበቃ ባለስልጣንን ሲከሱ የነበሩ ወደ ፍርድ ቤት እየወሰዱ ሲገትሩ የነበሩ ናቸው። አሁን እንግዲህ
የኦባማ አስተዳደርን የአካባቢ ጥበቃ ባለስልጣን ማለት ሆኖ
በትክክል እና እዛ ላይ በምን ጉዳዮች ነበረ ይህንን የባለስልጣን መስሪያ ቤቱን ይወስዱ የነበረው በምንልበት ሰዓት ደግሞ አሁን ምሳሌዎች በብሔራዊ ፓርኮች ያለው አይነት ወይም ሊፈጠር የሚችል የኬሚካላዊ የአየር ብክለት በጉም መልክ ሊገለጽ የሚችል እሱን ለማስቀረት ያለ የተደራጀ ህግ አለ። እሱን በመቃወም ከነዳጅና ከጥሩ ጋዝ ማውጣት ጋር ተያይዞ የሚያስፈልግ የአየር ንብረት ለዋጭ ጋዝ የሚቴን የምንለው እሱንም ለመገደብ የወጣ ህግ፣ እሱንም በተመለከተ ባለስልጣን መስሪያ ቤቱን ወደ ፍርድ ቤት ወስደዋል። በቅርቡ ደግሞ እስካሁን በፍርድ ፍሪ ሂደት ላይ ያለው የፕሬዚደንት ኦባማ የንጹህ ኃይል እቅድ የሚባለውን በተመለከተ 28 ስቴቶች ኦክላሆማን ጨምሮ 28 ስቴቶችን ወክለው የከሰል ድንጋይ ኢንዱስትሪውን የነዳጅና የተፈጥሮ ጋዝ ኢንዱስትሪውን ወክለው ፌዴራል መንግስትን ማለት ነው የአካባቢ ጥበቃ ባለስልጣን ወደ ፍርድ ቤት የወሰዱ ሰው ናቸው። ይሄ ብቻ ሳይሆን የሚታወቁት ሰው ሰራሽ የአየር ንብረት ለውጥ ክስተት የለም ባይ ሲሆኑ ይሄም የለም ባይነታቸው እንደ ሙያ የያዙ ናቸው። እንደ አማተር ሳይሆን እንደ ሙያ የያዙ መደበኛ ተሟጋች ናቸው።
እንደው በማስጨበጫ ለማስረገጥ እና ለማሳመን ጥረት የሚያደርጉ ሰው ናቸው ማለት ነው።
አዎ፣ በቃ የአየር ንብረት ለውጥ ሳይንስ ያላለቀ ሙግት ነው ከሚለው ጀምሮ የለም እስከሚለው እና እንዲያውም የነዳጅ ኢንዱስትሪው አሻንጉሊት ተብለው የሚታወቁ ናቸው። ለምንድን ነው የሚባሉት? እንግዲህ በመንግስታት አሻንጉሊት የምንላቸው የሌላ አካል ስራ የሚያስፈጽሙ እንደምንለው እኚህም በዚህ በያዙት የስልጣን የአቃቤ ሕግ ባለስልጣንነት የነዳጅ ኢንዱስትሪዎች የሚጽፉት ደብዳቤ ሳይቀር እንዳለ በስቴት መንግስት ፖስታ ማለት ነው የራሳቸው አርማ ባለበት በዛ እንዳለ የሚያስተላልፉ የነበሩ ሰው ናቸው።
በኦክላሆማ ግዛት ፖስታ ማለት ነው እና የራስጌ ወረቀት ማለት ነው።
አዎ። እና በዛ የሚያስተላልፉ የፌዴራል መንግስት ስልጣንን በእጅጉ መገደብ የሚፈልጉ በዚህ ጉዳይ ላይ ማለት ነው። ይሄ ጉዳይ የፌዴራል መንግስት መሆን የለበትም። በጤና ዙሪያም ሳይቀር በአካባቢ ጉዳይ ዙሪያ እንደዚህ አጥብቀው ሲከራከሩና ሲሰሩ የነበሩ ናቸው እና አሁን እንግዲህ እንቆቅልሽ የሚሆነው ስልጣኑን ለመገደብ ስራ እንዳይሰራ ጭራሽ እንዲያውም ምንም እንዳይንቀሳቀስ ለማድረግ ሲንቀሳቀሱ የነበረውን ባለስልጣን መስሪያ ቤትን እንዲመሩ መመረጣቸው ለዓለምም ለሕዝብም ለሁሉም የሚያስተላልፈው መልእክት አሉታዊ እንጂ ሌላ ሊሆን አይችልም እና እኛ አይነት ሰው ናቸው አሁን እንግዲህ በእጩነት የቀረቡት።
እርስዎ ለመሆኑ የእሳቸውን መሾም መጀመሪያ ሲሰሙ ምን ተሰማዎት?
በጣም ምንድን ነው አሁን ስለ ተስፋ እንግዲህ ሁልጊዜ የሆነ ነገር ሲመጣ ስለ ተስፋ ማሰብ ሞክራለሁኝ እና ምናልባት እንደዚህ ከተደረገ በኋላ ያለም ሆነ እድላቸው ምን ያክል ነው ወደሚለው ነው የገባሁት። እና አሁንም እንግዲህ ያለም ሆነ እድላቸው ምናልባት እንደሚታወቀው ወደ መወሰኛ ምክር ቤት ሄዶ ስለሚጸድቅ እዛ ላይ እንግዲህ ከፍተኛ ሙግትና እንቅፋት ለመፍጠር በዲሞክራቶች በኩል እና ምናልባትም በሳይንስ በሚያምኑ ሪፐብሊካኖች ሳይቀር ትብብር ይኖራል የሚል ተስፋ አለ። ግን እንደሚታወቀው እስካሁን የሚያደርጋቸው ተስፋዎችም ትራምፕ በተከታታይ በማስቀረ ተስፋውን በማጨለም ያው እየሰሩ ስለሆነ ያ ተስፋ ብዙ እምነት ላንጥልበት እንችላለን። ግን መጀመሪያ የታሰበኝ ምን ሊደረግ ይችላል፣ ምንድን ነው ያለው ተስፋ የሚለው ነው።
የተወካዮች ምክር ቤቱ በተለይ ደግሞ አሁን እርስዎ የገለጹት የህግ መወሰኛ ምክር ቤቱ በአብዛኛው በሪፐብሊካን የተያያዘ ነው። አሁን የትራምፕ ጉዳይ ብቻ አይደለም፣ በዚህ በአየር ንብረት ለውጥ እና በሌሎችም ሹመቶች ላይ ብዙዎችን እያነጋገረ ያለው እና በተወካዮች ምክር ቤት ውስጥ ያሉ ሪፐብሊካን እንደራሴዎች ደግሞ ብዙ ጊዜ የሚታወቁት በዚህ በአካባቢ ጥበቃ ጉዳይ ላይ ከዲሞክራቶቹ የተለየ አቋም ይዘው ሲያንጸባርቁ ነው። እና ይሄ አሁን እርስዎ የሚያነሱልኝ ተስፋው ምን ያህል ውስጡ ሊለመልም የሚችል ፍሬ አለው?
ምናልባት ምንድን ነው እዚህ ላይ ያለው ጉዳይ፣ አሁን እኚህ ሰው በእጩነት የቀረቡት እንዳልኩት ከአየር ንብረት ለውጥ በተሻገረ መልኩ ራሱ ላለፉት 40-50 ዓመታት በአሜሪካ ውስጥ ጥያቄ የማይሆን የንጹህ አየር እና የንጹህ ውሃ ጉዳይ ሳይቀር ሊያበላሹ ይችላሉ። ምክንያቱም ልቅ የሆነ የኩባንያዎች የበላይነት እነሱ ሳይነኩ ወደ ውሃም ይሁን ወደ አየር የሚለቁት ነገር መገደብ የለበትም፣ መገደብም ካለበት በዚህ መልኩ ነው ብለው በጣም ልቅ በሆነ መልኩ ስለሚያስቡ መቼም ልጆች የልጆች እና ያው የራሳቸውም ህይወት ጤና የሚያሳስባቸው በሳይንሱም የሚያምኑ ሪፐብሊካኖች አሉ የሚል ተስፋ ነው እንግዲህ ያለው። ምናልባት እንደተባለው የአየር ንብረት ለውጥ ጉዳይ ላይ ብቻ ቢሆን ኖሮ ያው በሪፐብሊካኖች ቁጥጥር ስር ከመሆኑ አንጻር ምክር ቤቱ ያልከው ነገር ነበረ ያው የሚሆነው እና አሁንም በነገራችን ላይ ይሄም ራሱ ዋስትና አይሰጥም። ግን ከዛ ቀጥሎም ከኒውዮርክ ጠቅላይ አቃቤ ሕግ ጀምሮ ሌሎችም እሳቸው የሚመሩት የአካባቢ ጥበቃ ባለስልጣንን ወደ ፍርድ ቤት እየወሰዱ ሕግ እንዲያከብር ሕግ እንዳይሽር ለማድረግ ያው ካሁኑ እየተባበሩ ያሉ አሉ። በሌላ በኩል ደግሞ ሌላው ግን ትልቁ ተስፋ እሳቸው ቢሾሙም ትራምፕም የፈለጉትንም ቢያደርጉም ከአሁን በፊት ስንወያይ እንደገለጽ ነው መሬት ላይ ያሉ የገበያ የንግድ ዓለሙ ኃይሎች ስራ ላይ ናቸው አሁን በኦባማ ምክንያት ማለት ነው። እና ያ ወደ ኋላ የማይመለስ የማይቀለበስ ሊሆን ይችላል በዚህ በአየር ንብረት ለውጥ ዙሪያ። ሌሎች ደግሞ ምናልባት በአሜሪካ ውስጥ ወደ 130 የሚሆኑ ከንቲባዎች አሉ። እነዚህ ከንቲባዎች የራሳቸው የሆነ አካሄድ አላቸው። እንግዲህ ያልተማከለ አሰራር ስለሆነ መንግስት ላይ ያለው ፌዴራል መንግስቱ የፈለገው ቢል በእኛ አይነት ሰው የተለያየ ህግ ቢያሳልፍም እነዚህ ከንቲባዎች በፈጠሩት ህብረት እንደሚታወቀው ደግሞ ከ75 በላይ ሰው የሚኖሩ በከተሞች ነው። ከባድ ኢንዱስትሪም ያለው ከተማ ላይ ነው። ሀይል ማመንጫዎችም ያሉት ከተማዎች ውስጥ ነው። መኪኖችም ያው እንግዲህ ከአየር ንብረት ጋር ለውጥ ጋር የምናያይዘው የመኪና ጭስ በሙሉ ከተማ ውስጥ የሚሆን ስለሆነ እነዚህ ከንቲባዎች የሚያመጡት ለውጥና እየሰሩት ያለው ስራ ምናልባት ማንም ይሾም ተስፋችን እንዳይጨልም ሊያደርግ ይችላል።
አድማጮች፣ ይህ ፕሮግራም የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው።
የጥንታዊ ቅርሶች ስርቆት፣ ዘረፋና ህገ
መንግስት አቋም ያንጸባርቃል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የጥንታዊ ቅርሶች ስርቆት፣ ዘረፋና ህገወጥ ዝውውር የቅርሶቹንና የሰው ልጆችን የስልጣኔ ታሪክ ያህል ዘመን የጠገበ የወንጀል ምግባር ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ማንኛውም የላቀ ዋጋ ያለው ቁስ ለዘራፊዎች ጋባዥ ወይም ማጓጊ ጨዋታ ነው። ያ የሚዘረፍ ቅርስ ዘመን የጠገበ ሆኖ ሲገኝም አሊያም ልዩና ብርቅ ሆኖ ከተገኘ በተራው የዚያ ቁስ ዋጋና ተፈላጊነትም ያንኑ ያህል ይኖራል። እንዲህ ባለው ሁኔታ በአብዛኛው ቅርሶቹ ተሰርቀው ከአገር እንዲወጡ ይደረጋል። ለዚያ ታሪካዊ ቅርስ ዳጎስ ያለ ዋጋ ሊከፍል የሚችል የቅርስ ነጣቂ ወደሚገኝበት የጥንታዊ ቅርስ ምዝበራና ህገወጥ አስተላላፊነት ለድንበር ተሻጋሪ የተደራጁ ወንበዴዎች እጅግ አትራፊ ገቢር ነው። አንዳንዴም ይህ የወንጀል ሥራ አሸባሪ ድርጅቶችን ይጨምራል ይላል ርዕሰ አንቀጹ። ግብጽ ላለፉት በርካታ ዓመታት እንደሆነ ሁሉ ዛሬም አንደኛዋ የነኚህ ለስርቆትና ህገወጥ ዝውውር የሚዳረጉ ታሪካዊ፣ ባህላዊና የጥንታዊነት ፋይዳቸው የጎላ ቅርሶች ምንጭ ናት። እንደ ግብጽ የሀገር ውስጥ ሚኒስቴርም የባህልና የታሪክ ፋይዳቸው የጎላ ጥንታዊ ቅርሶች ስርቆት ከ18ኛው ክፍለ ዘመን መባቻ አንስቶ ይታየ ነበርና በእጅጉም ከፍ ወዳለ መጠን ያለው ስርቆትና ዘረፋ እስከተሸጋገረበት የአረቡ አብዮት እስከተቀሰቀሰበት እንደ አውሮፓውያን የዘመን አቆጣጠር 2011 ዓ.ም ሳይቋረጥ የዘለቀ ነው። ለእነኚህ በስርቆት ለተሰበሰቡ ቅርሶች አንደኛዋ መዳረሻና መሸሸጊያ ዩናይትድ ስቴትስ ናት። በመሆኑም ከግብጽ እየተሰረቁ የሚወጡትን የባህልና የሰው ልጆች ጥንታዊ አመጣጥና ሕይወት አስረጅ ቅርሶች ሕገወጥ ዝውውር ለመቆጣጠር ዩናይትድ ስቴትስና ግብጽ አብረው መስራት ያለባቸው። ይህንኑም መሠረት አድርገው ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የግብጹ አቻቸው ሳሜ ሻኩሪ ባለፈው የህዳር ወር የባህል ቅርሶችን ለመታደግ የታለመ የስምምነት ሰነድ የተፈራረሙት። በስምምነቱም መሠረት ካለፈው ህዳር 26 አንስቶ ዩናይትድ ስቴትስ ዕድሜ ዘመናቸው ከ5200 ዓመተ ዓለም አንስቶ እስከ 1517 ዓመተ ምህረት የሚገመቱ የግብጽን ባህላዊ ቅርስ የሚወክሉ ቅርሶች፣ የሰው ልጆችን ጥንታዊ አመጣጥና ሕይወት አስረጂ ቁሳቁሶች ወደ ሀገር ውስጥ የማስገባት ፍቃድ ላይ ገደብ ጣለችው። ርዕሰ አንቀጹ ይቀጥላል። ይህ የስምምነት ሰነድ ይላል ርዕሰ አንቀጹ፣ የመካከለኛውን ምስራቅና የምዕራብ አፍሪቃ አገሮችን ጨምሮ የአገሮችን የታሪክና የባህል ቅርሶች ጥበቃ ለማረጋገጥ የታለመና ለዓመታትም በጥናትና በዝግጅት ላይ የቆየ የመጀመሪያው የጋራ ጥረት ማሳያ ነው ያሉት የውጭ ጉዳይ ሚኒስትር ኬሪ እነኚህ በምንም አይነት ዋጋ የማይተመኑ ብርቅ የታሪክ ቅርሶች መገኛቸው መሆን ያለበት ከሕገ ወጥ አዘዋዋሪዎች አሊያም ከወንጀለኞች እጅ አይደለም ይላሉ። በሕገ ወጥ መንገድ የሚሸጡና የሚለወጡ ገንዘብ ያላቸው በአንዳች ስፍራ እንዲሸሽጓቸው የሚገቡ ተራ ሸቀጦችም አይደሉም ሲሉ ኬሪ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ዝግጅታችን ሊጠናቀቅ አንድ ወይም ሁለት ደቂቃ ነው። አዲሱ
ሁለት ከአስራ አምስት
እሺ፣ እኔ ቀነስኩት። በኑሮ ውድነት ነው። ሙዚቃ እናሰማና እንሰናበታለን እያለች ነው ብርሃን። የመረጠችልን ዜማ አለ የብዙነሽ በቀለን ይዛልናለች። ቆየት ካሉ
ለዜማ ቆንጆ
አይ አላለቀም እኮ። እሺ ብዙ ነሽ ነው መሰለ
ብርሃን ጀመር አድርገው ነበር ዜማውን።
ጥሩ ድምፅ አላት።
አድማጮች በዚህ በብዙ ነች ዜማ ልንሰናበት ነው። እስከ አሁን ሰዓት አብራችሁን ስለቆያችሁ እናመሰግናለን። አስተናጋጆች አዲሱ አበበና
ቆንጂት ታየነን። ወደ ትግርኛ ዝግጅት ከብዙ ነሽ በቀደ ጋር እናሸጋግራችኋለን። ነገ ማታ እንገናኛለን። ከእኛ ጋር
በደህና አደሩ።
Thank you.